በኢትዮጵያ ውስጥ የተማረ የወጣት ኃይል ከግዝ ድግዝ እየጨመረ መምጣቱ ይታወቃል። አብዛኞቹ የራሳቸው የሥራ ፈጠራ ሐሳብ አላቸው። ይሁንና ብዙዎቹ የሥራ ፈጠራቸውን ለመሞከርም ሆነ ወደ ተግባር ለማምጣት የመነሻ ወረት እጥረት አለባቸው። የመነሻ ወረት፣ የንግድ ክህሎት ብቃት ማነስ፣ የቦታ የተለያዩ አይነት ችግሮች ያጋጥሟቸው ይስተዋላል። ይህን ጉዳይ በተመለከተ ላለፈው 10 ዓመት ወጣት የሥራ ፈጣሪዎች የንግድ ክህሎታቸውን እንዲያዳብሩ የተለያዩ አማራጮችን በመጠቀም ምርቶቻቸውን ለገበያ ከማቅረባቸው በፊት እንዲሞክሩ እንዲሁም ሐሳባቸውን በመሸጥ ብቻ የገንዘብ ክፍተታቸውን በመሙላት ወደ ሥራ እንዲገቡ ሲያደርግ የቆየው የአይስ አዲስ መስራችና ዋና ሥራ አስኪያጅ አቶ ማርቆስ ለማን አነጋግሬው ነበር። ከማርቆስ ለማ ጋር የነበረው ውይይት ማርቆስ አንድ ጀማሪ የሥራ ፈጠራ ሐሳብ ያለው ወጣት ከየት መጀመር እንዳለበት ከመስረዳበት ይጀምራል።
ለመግባት አንድ ሰው ሐሳብ አለኝ ሲል የሚነሳበት የተለያዩ አካሄዶች አሉ። አንደኛው ኦልሬዲ የተሰራ ፕሮዳክት ወይም ሰርቪስ ወይም ደግሞ ሰጣችን የሚችለውን አገልግሎቶች ወይም ደግሞ ይህንን አይነት እቃ መስራት እችላለሁ የሚለውን ነገር አስቀድሞ ማወቅ አለበት። ስለዚህ አንደኛ ያለውን ገበያ ጥናት ማድረግ አለበት። የገበያ ጥናት የመጀመሪያው ስቴፕ ነው። ማለት ለምሳሌ ገበያ ውስጥ ምን አይነት አገልግሎቶች እየሰጡ ነው ያሉት፣ ማን እየሰጣቸው ያለው፣ በምን አይነት ዋጋ ነው እየሰጡ ያሉት፣ እኔ የማመጣው አገልግሎት ወይም የሚጀምረው ንግድ ገበያ ውስጥ ካለው በምን ይለያል ወይም የተሻለ ነገር ይዞ የሚመጣ ይችላል የሚለውን ነገር ጥናት መደረግ አለበት። ይሄ ገበያ ጥናት የሚባለው ማለት ነው። እዚህ ላይ ምንድን ነው በንግግር ብቻ ሳይሆን በወረቀት ላይ ማሰር አለብን። ያን ነገር የሚረዳን ሁለት አይነት ዶክመንት የምናዘጋጅበት መንገድ አለ። አንደኛው የንግድ እቅድ የሚባለውን ነው። ሁለተኛው ደግሞ የቢዝነስ ፕሮፖዛል ወይም ደግሞ የንግድ ፕሮፖዛል የሚባሉ ሁለት ዶክመንቶች አሉ። በመጀመሪያ ደረጃ የንግድ ፕሮፖዛል የሚለው ብዙ ጊዜ አያስፈልግም፣ ግን ለምሳሌ አንዳንድ ጊዜ ባንኮችን ብድር ለመጠየቅ ወይም የገንዘብ ጥያቄ በምናቀርበት ጊዜ እነዚህ ተቋማት የንግድ ፕሮፖዛል አቅርቡ የሚሉበት ስላለ ለመዝግጅት። ከዛ በሁለተኛ ደረጃ ላይ ከማጋ ነው የምሰራው የሚለውን ብዙ ጊዜ እነዚህ ኢንቨስተሮች ወይም መዋለ ንዋይ የሚያፈሱ ሰዎች አንድ ሰው ብቻ የሚሰራው ንግድ ላይ ገንዘባቸውን አያውሉም። ምክንያቱም ትልቅ የሆነ ሪስክ ስላለው ማለት ነው እዛ ላይ እንደዛ ማለት። ስለዚህ ከማጋ ነው የምሰራ የሚለውን የምሰራው አብሮኝ ካምፓኒ የሚመሰረት ሰው የሚለውን ነገር ማሰብ አለባቸው። ስለዚህ የአብሮኝ የሚሰራ ስራ ነው የግል ስራ ሌሎች አይደለም ማለት ነው። ሶስተኛው እንድንሻል ካፕ ባለውን ከየት ነው ላገኝ የሚችለው የሚለውን ነገር ማሰለባቸው ማለት ነው። እነዚህ ነገሮች ባሉበት ሁኔታ የንግድን ስስር ለመፍጠር ወይም ንግድን ስራ ለማፋለጥ የሚደረግ የንግድን ስራ የሚረዱ ድርጅቶች አሉ። ልክ እንደ አይስ አዲስ፣ እንደ ኢንኩቤሽን አክሰሬሽን የሚባሉ ቴክኒካል ኢንኩቤሽን አክሰሬሽን የሚለያዩት ኢንኩቤሽን ከሆነ ገና ጀማሪ የሆነ ቢዝነስ ላይ ነው። አክሰሬተር ደግሞ ከሆነ ገበያ ውስጥ የገቡ ድርጅቶችን እነሱ እንዴት ነው ወደሚቀጥለው ደረጃ ልናረስ የሚችለው የሚለው አይነት ሰፖርት የሚሰጥ ነው። ስለዚህ እንደዚህ አይነት አገልግሎት የሚሰጡ የተለያዩ ድርጅቶች የመንግስትም ተቋማት ወይም የግል ተቋማት ስላሉ በእነሱ ሰርታቅፎ ደግሞ እንዴት ነው ሰፖርት ማግኘት የሚችለው የሚለውን የተገነዘበ ይሄዳል ማለት ነው።
እሺ፣ እንግዲህ እንደ ኢትዮጵያ ባለና የገንዘብ እጥረት ባለበት ሀገር ውስጥ ደግሞ ወጣቶች የሚሰሩትን ነገር ለገበያ ለማብቃት ይሄ መነሻ ወረት ወይም ካፒታል የሚባለውን ነገር ለማግኘት በጣም ብዙ ጊዜ ሲቸገሩ ይታያል። እና አዲስ ስራ ፈጣሪ የሚባል ሰው መነሻ ካፒታል ሊያገኝ ወይም ወረት ሊያገኝባቸው የሚችላቸው መንገዶች ምንድን ናቸው?
ካፒታል ለማግኘት ያስችሉ የተለያዩ መንገዶች አሉ። ስለዚህ ላይ የመጀመሪያዎቹ ሰዎች አሁን የምናውቃቸው ጓደኞቻችን፣ ቤተሰቦቻችን ከነሱ ለማግኘት የሚደረግ ጥረት ነው የሚያገኙት። ግን ሁሉ ጊዜ ለሁሉም ሰው የሚሆን ነገር አይደለም እንደምናደርገው። ስለዚህ መንገዶች አሉ ያን የምናገኝበት። አሁን ብዙ ጊዜ ኢትዮጵያ ውስጥ የሚያው ታዳጊ ሀገርም ስለሆነ አንደኛ ግራንት የመስጠት ዋናው አላማቸው የሆኑ ድርጅቶች አሉ። እነዚህ ተቋማት መንግስት ጋር የተገናኙ ሆኑ ወይም ደግሞ መንግስታዊ ያልሆኑ ድርጅቶች ከተለያየ ሴክተር ላይ የራሳቸውን ግራንት ያዘጋጃሉ። ስለዚህ በጤና ላይ በተለይ የምንሰራ፣ እርሻ ላይ የምንሰራ፣ ትምህርት ላይ የምንሰራ ሰዎች እንደዚህ አይነት ቢዝነሶች ላይ ብዙ አይነት ኦፕሽኖች አሉ። ከዛ ውጭ ሁለተኛው ብድር የሚባለው ነው። ይህ ብዙ ጊዜ ከባንክ ጋር የሚገናኝ ነው። አሁን ትልቁ የባንክ ጋር ያለው ችግር ምንድን ነው? ላይክ ብዙ ጊዜ ባንኮች ኮላተራል የሚባለው ወይም ደግሞ የሚያዝ ነገር ይፈልጋሉ። ተንቀሳቃሽ መኪና ሊሆን ይችላል ወይም ቋሚ የሆነ ቤት አይነት ጠይቁ ይችላሉ። ስለዚህ እሱ ላይ ያለ። ግን አንዳንድ ባንኮች ደግሞ የተሻለ ያለምንም ኮላተራል በአይዲያ ወይም ከሌሎች ድርጅቶች አጋር ድርጅቶች ጋር በመሆን ደግሞ የሚያዘጋጇቸው እድሎች ነው ያሉ። አሁን ለምሳሌ በዚህ መልኩ የስራ ፈጠራ ኮሚሽን ከአዋሽ ባንክ እና ከሁለት ሰዎች ስለሆነ እንደዚህ አይነት ከኮቪድ የተገናኘ ለምሳሌ ያቀረቡት አይነት ይኖራል። ከእናት ባንክም ድሮ ከሴቶች ንግድ የተገናኘ የሚያቀርቧቸው አማራጮች ይኖራሉ ማለት ነው። ማለት ነው። ከዛ ውጪ እኛውን በሚነጋገርበት ላይ በጣም ብዙ ኢኩዊቲ የሚባለው ወይም ደግሞ ኢንቨስተሮች ማለት ነው የሚያፈሱ ሰዎች የሚያቀርቡት የገንዘብ አካሄድ ነው። ስለዚህ አሁን ሲሊከን ቫሊ ስንል ወይም ሌላ ዓለም ላይ ለንደን ኢቨን ኬንያ ስንል አብዛኛው ጀማሪ የሆኑ ቢዝነሶች ቴክኖሎጂ ላይ ያሉ የሚሆን ሌሎች ቦታዎች ላይ ይህን ነገር ወደ ገበያ የሚያወጡት በብድር ወይም በትራንስፈር ኢኩዊቲ በሀሳቡ ላይ የሚያምኑ ኢንቨስተሮች የመዋለ ንዋይ ያላቸው ሰዎች ለጀማሪ ቢዝነሶች ገንዘብ ይሰጣሉ ማለት ነው። ይህን ደግሞ የሚሰጥ ፈንድ ነው። ብዙ ጊዜ ኢንተረስት የለውም ልክ እንደ ባንክ፣ ግን ጥሩ በሆነ የቢዝነስ ስምምነት የሆነ ያህል የካምፓኒውን ሼር ለኢንቨስተሩ መስጠት አብሮ መስራት ይቻላል ማለት ነው። ስለዚህ ከገንዘብም በላይ ደግሞ እነዚህ መዋለ ንዋይ ያላቸው ሰዎች ኦልሬዲ ንግድ ውስጥ የቆዩ ናቸው። ከዛ ውጭ ደግሞ ብዙም አይነት የሚያውቋቸው ሰዎችም አሉ። የንግድ ትስስር ለመፍጠር የሚረዱ እውቀቶችና ኢንፎርሜሽኖች አላቸው። ስለዚህ ለመርዳት ይችላሉ ማለት ነው።
ስለ ኢንኩቤሽን ፕሮግራም የጀማሪ መርሃ ግብር ደግሞ ትንሽ ነገር በለኝ። እንዴት ነው እንደዚህ አይነት ፕሮግራሞችን መቀላቀል የሚቻለው?
በጣም ጥሩ። ጀማሪ ቢዝነስ የሚባሉ እንግዲህ ኢትዮጵያ ውስጥ እኛ አይሳዲ ስንጀምር 2011 በፈረንጆች አሁን 10 ዓመት የሆነን ነው። የመጀመሪያው ኢትዮጵያ ውስጥ ያለ እንደዚህ አይነት አገልግሎት የሚሰጥ ድርጅት የኛ ነው የተከፈተው። ከዛ በኋላ ግን ተማሳይ የሆኑ በመንግስትም መንግስታዊም ያልሆኑ ድርጅቶች ሰው አሉ። ለምሳሌ እንደ ኤክስአባርቲስ ብንወስድ ወይ ብሉሙን ብንወስድ አይኮግላፕስ የሚባል ከመንግስትም ደግሞ የኢትዮጵያ የኢንተርፕረነርሺፕ ዴቨሎፕመንት ሴንተር የሚባል አለ። ከዛ ደግሞ በሚኒስትሪ ስርም ያሉ እንደ አይሲቲ ቪሌጅ ያሉ በዩኒቨርሲቲ ስፖች ደግሞ ፍሎዋስ ዩኒቨርሲቲ፣ ባህርዳር ዩኒቨርሲቲ፣ እንደዚህ አዲስ አበባ ዩኒቨርሲቲ፣ እንደዚህ ኢንኩቤሽን የሚባል ሰርቪስ የሚሰሩ ተቋማት አሉ። ኢንተርናሽናል የሆኑ የውጭ ለምሳሌ ለተረፍ ያልተቋቋሙ ድርጅቶች እንደ ሪች ፎር ቼንጅ ኢትዮጵያ የሚባሉ አይነት ይኖራሉ። ሰው ኢንኩቤሽን አገልግሎት የሚባለው ምንድን ነው? አይዲያ ያላቸውን ሰዎች አይዲያቸው የሚሸጥ አይዲያ ከሆነ ወደ ንግድ ሊገባ የሚችል ሀሳብ ከሆነ ያንን ነገር አይዲያውን ካመጡት ሰዎች ጋር በተቀናጀ አገልግሎትን በመስጠት ወደሚቀጥለው የንግድ ደረጃ እንዲደርሱ የሚያደርግ እና አገልግሎታቸውን ወደ ገበያ ማውጣት የሚችሉበትን መንገድ ይፈልጋል። እነዚህ ነገሮች ብዙ ስትራክቸራል የሆኑ ነገሮች ናቸው። ማለት በጥናት የሚደረግ ከዚህ በፊት ተሞክሮ ውጤት ያመጣ አይነት አሰራር የተከተለ ነገር ነው የሚሆነው። ያ ይሳድስን ለምሳሌ ብንመለከት የምናስባቸው አንደኛ የታሰበው ሀሳብ ኢትዮጵያ ውስጥ የሌለ ወይም ደግሞ ገና አዲስ የሆነ ወይ የተሻለ አይዲያ ነው ወይ የተሻለ ሀሳብ ነው የሚለውን ነገር እናያለን። ሁለተኛ የሚሰሩት ሰዎች ገቢ ሊያገኙበት ይችላሉ የሚለውን ነገር እናያለን። ይህን ለማድረግ የሚያስችሉ የተቀመጡ የንግድ ክራይቴሪያዎች አሉ። ስለዚህ እነሱን ነገሮች የሚያሟሉ መሆን አለባቸው። ከዛ ያለፈ ደግሞ ምንድን ነው የሚሆነው? ላይክ እነዚህ የሚዘጋጁት ኢንኩቤሽን ስራ ብዙ ጊዜ የአራት ወር ወይም የስድስት ወር ነው የሚሆነው። ስለዚህ ጊዜ ትንሽ ይፈልጋል። ያ ማለት በንግድ ውስጥ የቆዩ ሰዎች፣ ተመሳሳይ ስራ ላይ ያሉ ሰዎች የሚያቀርቡላቸው እርዳታ ይኖራል ማለት ነው። ስለዚህ ወደ ገበያ የሚገቡበትም ፍጥነት ይጨምርላቸዋል ማለት ነው።
ክራውድ ፈንዲንግ ወይም ደግሞ የጋራ ገንዘብ ሊዋጣባቸው እና ሊሰባሰቡባቸው ስለሚችሉ መድረኮች እና መርሃ ግብሮች ማለት
በጣም ጥሩ። ክራውድ ፈንዲንግ የሚባለው ወይም ደግሞ ከአንድ ድርጅት ወይም ከአንድ ግለሰብ ገንዘብ ከማግኘት ይልቅ ከአጠቃላይ ህዝብ ከህዝቡ ገንዘብ የመሰብሰብ አማራጭ የሚለውን ነገር የምናይበት ነገር ነው። አሁን ያው ቴክኖሎጂ ስላለ በቴክኖሎጂ ምክንያት የሚረዳን የተለያዩ አይነት አማራጮች አሉ። ላይ ከምሳሌ ኢንተርኔት ላይ ካየን እንደ ኪክስታርት አይነት ብዙ በጣም ብዙ የሆኑ ካምፓኒዎች በዛ መልኩ የጀመሩ ይኖራሉ። አሁን ወደ እኛ ሀገርም ስንመጣ ኢቨን አሁን ይሄ የሸገር ፕሮጀክት የሚባሉት ክቡር ጠቅላይ ሚኒስትሩ የሚመራቸው እነሱ አሁን ክራውድ ፈንድ ነው የሚደረጉት ከተለያየ ሰው ስለሚጠየቁ ማለት ነው። ወደ እኛ ስናመጣው በተለይ አርት ላይ ያሉ እነዚህ አርቲስቶች፣ ሙዚቀኞች፣ ፊልም የሚሰሩ ሰዎች እንደዚህ አይነት ክራውድ ፈንድ የተሻለ አማራጭ ነው የሚሆነው። ክራውድ ፈንድ የሚባለው ላይ ምንድን ነው? መጀመሪያ ገንዘቡ እቃችን ከማግኘታችን በፊት ይሰበሰባል ማለት ነው። ስለዚህ አንድ ሲዲ የሚያወጣ ሙዚቃ ባለሙያ እነዚህ አይነት ዌብሳይቶችን በመጠቀም ይህን ሲዲ ላወጣ ነው ሳምፕል ያሰማ እና ስለዚህ ገንዘብ ከሰበሰባችሁ ልክ ሙዚቃው ሲወጣ ደግሞ በዛው በሰበሰባችሁ ልክ ሙዚቃው ሰጣችኋል ይላል ማለት ነው። ስለዚህ ሰዎች 20-30 ብርም የሙዚቃው ዋጋ ባለው መሰረት ያወጡና ከዛ በኋላ ሙዚቃው ሲያልቅ ለእያንዳንዱ ሰዎች ይላክላቸዋል ማለት ነው። ስለዚህ ጥሩ የሆነ ፋይናንሽል ሜተር ነው። አሁን ኢትዮጵያ ውስጥ በደንብ ያልበለጸገበት ምክንያት አንደኛ የክፍያ ሲስተማችን ገና ወደኋላ የቀረ ስለሆነ፣ ስለዚህ በኢንተርኔት ስቲል መክፈል አንችልም። ይሄ ሞባይል ዋሌት የሚባሉም ባንኮች እየጀመሩ ነው። አሁን ለምሳሌ ባንክ ኦፍ አቢሲኒያ ካየነው በጣም ጥሩ ሞባይል ዋሌት አላቸው። ከዛ ደግሞ የፋይናንሻል ቴክኖሎጂ ላይ ያሉ ካምፓኒዎችም እየመጡ ነው። ዩኒፔይ፣ ፔይዶቤ አይነት እንደዚህ አይነት ካምፓኒዎችም ወደ ማርኬት እየገቡ ነው። እነዚህ በጣም ሲጠናከሩ በኋላ ልክ ኢንተርኔት ላይ ሌሎች ሀገሮች ላይ እንደምናየው ይህን ከቢሊዮን ዶላር የሆነ ማርኬት ነው፣ ትልቅ ንግድ ነው በዚህ ዙሪያ ያለው ማለት ነው። ስለዚህ ወደፊት ተጠናክረው እነዚህ ነገሮች በብዙ ንግድ ለመስጀመር የሚያስችሉ መሰረታዊ ነገሮች ይሆናሉ ብዬ አስባለሁ።
እንደዚህ አይነት መረጃዎች ወጣቶች በምን አይነት መልኩ ነው ማግኘት የሚችሉት መስማት የሚችሉት?
ይህ መረጃ የንግድ ስሱ ላይ ያለ የመረጃ እጥረት አለ፣ ምንም ጥያቄ የለውም። ከመንግስትም በኩል ያሉ መረጃዎች በበቂ ሁኔታ ወደ ህዝቡ አይደርሱም። ከግለሰቦችም ከመዋለ ንዋይ ከሚያፈሱም ከኢንቨስተሮችም ያለ ከኢንኩቤተሮች ከሁሉም ቦታ ላይ ያለ መረጃ እንደተፈለገው በብዛት አይደርስም። አሁን አንዳንድ የምናየው ኢንተርኔት ያው እንግዲህ ኢንተርኔት ዋናው መሰረታዊ የሆነ የመገናኛ እና መረጃ የማግኛ ምንጭ ነው ብዬ ስለማስብ እዛ ላይ ነው እንግዲህ ትኩረታችን ማድረግ ያለብን። ከዛ የተገናኘ አንዳንድ እድገቶች እና ለውጦች እየመጡ ያሉበት ሁኔታ አለ። ለምሳሌ እንደዚህ አይነት ሚዲያ ካምፓኒዎች እንድናይ እንደ ሸጋ ሚዲያ አይነት፣ አዲስ ስራይት፣ ሊንክ አፕ አዲስ፣ እነዚህ የምናቸው ሚዲያዎች አብዛኛውን ጊዜ ስለ ንግድ ስጋ ከመጨመር ጋር የተገናኘ እነዚህ ስታርታፕ የሚባሉ ቢዝነሱ የተገናኘ መረጃዎችን እያወጡ ይገኛሉ አሁን በሰዓት። ስለዚህ እነዚህ ነገሮች ወደፊት እየተጠናከሩ ሲሄዱ ደግሞ የተሻለ መረጃ የማግኘት ተስፋ አለን ብዬ አስባለሁ። ከዛ ውጭ የማህበራዊ ሚዲያው በጣም ጥሩ እንትን ይኖረዋል። ከንግድ የተገናኙ ነገር የሚረዱ ድርጅቶችን ፎሎ በማድረግ ትዊተር ላይም ሊሆን ይችላል፣ ቴሌግራም ላይም ሌሎችም የመረጃ የምናገኝ ማህበራዊ መረጃ የምናገኝባቸው ቦታዎች ላይ ያን ነገር በማግኘት ብዙ አይነት መረጃ ማግኘት እንችላለን ብዬ አስባለሁ። በተለይ አብዛኛው ፕሮግራም ወደ ስር ይኖረዋል። ከዛ ጋር የተገናኙ መረጃዎችን አሁን በብዛት ማግኘት እንችላለን። ኢንተርኔት ላይ መረጃ ለማግኘት ብዙ አይከብድም፣ ግን የተሻለ ትንሽ ጥረት ይጠይቃል ከወጣቶቹ ማለት ነው በተለይ።
እሺ ማርቆስ፣ በጣም ነው የማመሰግነው። ጥያቄዎችን ጨርሻለሁ። ተጨማሪ የምትፈልገው ነገር ካለ?
ብዙ የለኝም። አሁን ጀማሪ የቢዝነሶች ላይ በተለይ አሁን እንደምናየው ባጭ ላይ አብዛኛውን ስታርታፕ እንቅስቃሴ ንቅናቄ ያለ አለም ላይ ምንድነው ላይክ አንድ አካባቢ ያለ ችግር አካባቢ ባል ያለ መፍትሄ ይኖረዋል የሚል አስተሳሰብ ነው ያለው። እንግዲህ አሁን በሀገራችን እንኳን ያሉ ሀገሮችን ብናይ እንደ ኬንያ፣ እንደ ጋና፣ ናይጄሪያ ብናይ የስታርታፕ ኤኮሲስተም የሚባለው ወይም ደግሞ ጀማሪ ቢዝነሶች የሚሳተፉበት ምህዳር በጣም ሰፍቷል። ነገር በተመለከተ መንግስትም አሁን የጀመራቸው ስራዎች አሉ። ይህ በጠቅላይ ሚኒስትር ቢሮ የሚመራው የኤስ ኦፍ ዱዊንግ ቢዝነስ የሚባለው ወይም ደግሞ ስራን መስራት ማቃለል የሚለው አይነት ፖሊሲዎች እየመጡ ነው ያሉት። ከዛ ጋር የተያያዙ አዲስ የሆኑ እንዴት ነው ገንዘብ የምናገኘው፣ እንዴት ነው ታክስ ግብር ሊቀነስልን የሚችለው ለሚጀምሩ ቢዝነሶች፣ እንዴት ነው ኢኖቬሽን የሆኑ አይዲያዎችን ወደ ሌሎች አለሞች ላይ መስጠት የሚችለው ከኢትዮጵያ ያለፈ የሚሉ አስተሳሰቦች አሉ። ስለዚህ አብዛኛው ወጣት ከዚህ ከብዙ ካለው ውስብስብ ችግር እንዴት ነው መፍትሄ ለማምጣት የሚችለውን ነገር ብሎ ትንሽ ቆም ብሎ ማሰብ አለበት። ሁለተኛ ደግሞ ይህን መፍትሄ ካመጣ እንዴት ነው ከሀገራችን ያለፈ ሌሎች ቦታዎች ላይ ልንሸጥ የምንችለው የሚለውን ነገር ማሰብ አለበት። ለዚህ አይነት ጥሩ የሆነ ራዕይ ያላቸው ሰዎች ከኛም ሀገር ያለፈ ከኛም ድንበር ያለፈ መፍትሄ ይዘን መምጣት እንችላለን የሚለው ነገር እሱን ደግሞ መንግስት እና የተለያዩ ድርጅቶች ማበረታታት የሚችሉበት ነገር ቢፈጥ ኢትዮጵያ ብዙ ፖቴንሻል ብዙ አቅም ያላቸው ሰዎች አሉ ብዬ ስለማምን በዛ ወደፊት የተሻለ ነገር ማድረግ ይቻላል ብዬ አምናለሁ። ስለዚህ ይሄ አሁን የምናወራበት የጀማሪ የሚባልበት ሴክተር የሚሰፋ ነው፣ ወደፊት በጣም ትልቅ ሊሆን የሚችል ሴክተር ነው ብዬ አምናለሁ።
ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።